ሁለተኛው ክፍል መደበኛ ፕሮግራማችን አሁን ይጀምራል።
በዚህ ክፍል የፍቅር ክፍያ በአህመድ ኢማም የቀረበ በእውነተኛ ታሪክ ላይ የተመሰረተ አጭር ታሪክ እናሰማለን። በመጨረሻም አንድ ትውልድ ለመምተር ቀዩ ሽብር በኢትዮጵያ በሚል ርዕስ በባቢሌ ቶላ ተደርሶ በጸገየ ወይን ገብረ መድህን ደብተራው የተተረጎመውን መጽሐፍ መቅድም አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። የፍቅር ክፍያ በእውነተኛ ታሪክ ላይ የተመሰረተ አጭር ትውስታ በአህመድ ኢማም። የፍቅር ክፍያ ሐምሌ 6 ቀን 1983 ዓመተ ምህረት አዲስ አበባን የጭንቅ ጸላሎት አጥልቶባታል። ይህን አዲስ አበባን ጨምሮ መላው አገሪቱን ያላበሰ የፍርሃት ደመናን ተዳፍረው ያንለት ወደ መስሪያ ቤታቸው ለመሄድ መንገድ ከጀመሩት አንዱ ነበርኩ። ከባልቻ ሆስፒታል ተነስቼ ፖሊስ መምሪያን አለፍኩና ወደ ለገሃር አቀናው። ከሌሎች መንገደኞች ጋር መብራት ኃይል ጎን ካለው ከክቤት አጠገብ ሊስትሮች ወንበራቸውን ደርድረው ጫማ ከሚጠርጉበት ቦታ አደረስ። ከንዳም ሳይበልጡም ለሥራ በጠዋት መቀመጫ ወንበሮቻቸውንና የሊስትሮ ሳጥኖቻቸውን የደረደሩት ልጆች የቁጥራቸውን ማነሳይ ኬታ መጥተው ጉሮሯቸውን ይዘጉ ይሆን አልኩና ለራሴ ጥያቄ አቀረብኩ። በሪስትሮነት የሚሰሩት ልጆች ረጂ የሌላቸው ወይም ከችግረኛ ቤተሰብ የሚመጡ መሆናቸውን እያሰብኩ ይህንኑ እያሰላሰልኩ ከኬክ ቤቱ በስተግራ በኩል አልፎ ወደ ገነት ሆቴል የሚሄደውን ጠባብ መንገድ ልሻገር ስል አንድ ጥይት ወደ ሰማይ ተተኮሰ። የተተኮሰው ሜክሲኮ አደባባይ አጠገብ ቆሞ ፊቱን ወደ ትንባሆ ፋብሪካ ያዞረውን ታንክ ከሚጠብቁት ሁለት የቡያኔ ወታደሮች ባንዱ ነበር። መንገዱን ልንሻገር የነበርነው ወደ 15 የምንሆን ሰዎች ቀጥ ብለን ቆምንና ወደ ኋላችን አፈገፈግን። ስለ ተኩሱ ይበልጥ ለማጣራት ወደ ታንኩ አይኖቼን ወረወርኩ። የደም ግብሩን እንደለመደው ሊጠጣ ወያኔያዊው ጭራቅ የመሳሪያውን ላንቃ ከፍቶ ነበር። ታንኩ ከቆመበት አደባባይ ማዶ በስተቀኝ በኩል ካለው ሸምበቆ እጅብ ብሎ ከበቀለበት አጥር አጠገብ ሁለት ሰዎች አሉ። አንዱ እጁን ወደ ላይ አድርጎ ወደ ታንኩ ይራመዳል። መሳሪያውን በሁለቱ ሰዎች ላይ ደግኖ ወደ ኋላ የሚያፈገፍገው አንዱ የወያኔ ወታደር እጅን ወደ ላይ አድርገህና የሚል ትዕዛዝ ሰጥቶት ይመስላል። ሌላው ሰውዬ ደግሞ የሚያደርገውን አጥቶ በግቢ ነፍስ በውጪ ነፍስ በደመ ነፍስ ይበተበታል። ብዙም አልቆየ የተደገነው የወያኔው መሳሪያ እጁን ወደ ላይ ባደረገው ወገን ላይ በሩምታ ተተኮሰ። ነፋስ ወደ ላይ አንስቶ ልክ ቀስ እያለ ከመሬት እንደሚያርፍ ሸማ። ያ ከሰከንድ በፊት ሕያው የነበረ ሰው ተንገዳገደና ሽብልል ብሎ ከመሬት ወደቀ። ሌላውን ሰውዬ ላይ ተተኮሰ። ከአጥሩ ስር ኩርምት ብሎ ወደቀ። ከሁለቱም ደም ኩልል እያለ በአስፋልቱ ላይ መፍሰስ ጀመረ። አዲስ አበባ ገና በጠዋቱ ሁለት ልጆቿን ገበረች። مدهالا تملسو بتكبار ادبكولاد ركي ادباباين بس تكني بمتو ودلقهار من قدين يكتلكت افين دمجم يالو نبر طولاي تاسروي نبرو مطالق اوان دمي فقدم لسالتا يكريكي ايهوت يالين هلم تزارين نتاچنن لمتايك تفلاهاجر يهيجي مسلوعد ودولا جوچاچن قبي سقبا دنقوانوش تطلوعد قبيو بن ستغيش بلوعد نتاچنن ساقنياس بمالت سلايو هل ينقرين جمر فمكتارم نقوان متا لجيل لذرو كونو نقوان متا عالتشين اندايشين ما نو ميدارو بيتا يقوات من جگر نقوان متا تنشوان دمهن لدرنو بلا ستمدس اللات نبر بننيالو بلا تتمقو هلمونسي نقرين عدقان دايدر سبرين يالون فرهات قلصو تنقاقين دادر كمكركار نبر سن اللايهم اسكنك عرشاون دمي اللايه يسو وانقاتي لايه تتمتمو بين اقلابتو سموني نبر اسازنين اندما النمون جرينيا لاغرو با پوليسينت كثلاثة آمتات بلاي باقلق قلق متاثر وانسو لنعم اتشنقو اتشنقين يهننو ياسو كولا جوچاتشن بتجمعري يسونن بيتسووش مردات حلافينت بنيلاي مودقون ياسطلا سرقو نبر سالاوكو بيرو يدرسكوت لماش يميونوت يسرا بالدربوچي زاري عقبون لنگرو هنم بسبب يختموان هنيتا وطبي يلما يتم نبر ودس رايه اتكت انقوان كتموان شنكوتوات عمبو بوياني كتيازج ودي لوتروم يبيرو ساعتاتشنن بابزانيو يمن ناس عدفو بوري نبر ننقنم يقبانو سكت سرطاتنيو تشوالنو بيكبا بيشن يتفلصمو مدى ديسكستتوشن يتقبابل سنورا نبر إن يسافر عند الطاس بكيش برجزه الثاني جل أبطن يه أبطال نقوله قد جلب بتن يدرك كادري كله جمون توتة إن يكابا بيدقمو وياني وش عند سويه بدري تبي فاوستو قلوس ليه قد جلوا له كل شيء يمنا كون إيجت كبابل سننا كجروال يكديا يجنكز وري በመንግስቱ ወንበር ተተኩት አዲስ ገዢዎቻችን ጋር ንከኪ እንዳላቸው የምንተረጥራቸው ጥቂት ባልደረቦቻችን ወሬ ለማነስ ነፍስ ይመጡ እየተጠነቀቀ በተለይም ከበረከት ስሞንና ከታምራት ላይኔ ጋር ወዳጅነት አለን ይያሉ ካሁኑ ታማኝነታቸውን ይያፋዩ ያሉት ሁለት ሰዎች ታየና ሙሪጌታ ሲመጡ የምንነጋገረው እየተጠነቀቀ ነበር ሁለቱም መሰረቱ የነበረው የኢሳፋ መሰረታዊ ድርጅት ምልምል አባል ሆኖ ሙሉ ተቀባይነት ለማግኘት ሲያፈደፍዱ እንደነበር የሚያውቀው ሰራተኛ በግርምት እየታዘበ ሲነሳቸዋል አዲሱ ከበሮ የሚደለቀለት የዘመኑ የጎሳ ፖለቲካም ከመጥፋት የረከፋቸው ጥቂት ሰራተኞች ነበሩ በመሰሳት ሰብሰብ ብለን ስንጫወት እንደ ኢትዮጵያ ባለች ባለብዙ ቋንቋ ሀገር ዘርን ከአገራዊነት አስቀድመን የስልንደርስ ነው ማስኩኝ ውይይታችንን ወደ አጠቃላይ ርዕስ ለመውሰድ እኛ ኦሮሞዎች ተጨቁነናል መብታችን መከበር አለበት ጀማል ረከት አርጎ ተናገረ ሳጃይ ሳስኩኝ ለራሴው የሰው እንዲያው ፈጥኖ በየወቅቱ የሚመጡት ገዢዎች የሚያቀርቡለትን የፖለቲካ ጥብቆ ለመልበስ መሽቀዳደም አስቀርሞኝ ጭቆናን ለማጥፋት የግድ ኢትዮጵያዊነትን አውልቀን መጣል የለብንም እኮ አሁን አንተ ግማሽ ኦሮሞ ግማሽ አገሬ ነህ ማን ተብለህ እናትና አባትህን ልታገናኛቸው ነው ዘርን ብቻ ግን ጥልጌት ማድረጉ ችግር ያለው ይመስለኛል በጥያቄ መለሰችለት መሰረት ሌላው ባልደረባችን ሌላ ጥያቄ ያቀረበለት ለጀማል እንደውም ባንዱ አያቴ ከጎጃም ቄስ ዘርነኝ ስትላል ነበር በማለት መምረጥ ዴሞክራሲያዊ መብት ነው ኦሮሞነትን ወይም አደረኝነትን መለሰላት ጀማል የግድ እኮ እናትህን ለመውደድ አባትህን ወይም አባትህን ለመውደድ እናትህን መጥላት ያለብህ አይመስለኝም አለችው በንግግሯ ይመስለኛል ማለት የምታዘወትረው መሰረት በመካከሉ ታየ ባጭር ቁመቱ እየተደበለበለ መጥቶ ሹክክ ብሎ ሲገባ የውይይታችንን ርዕስ ባንቀይረው ኖሮ ክርክሩ ወዴት እንደሚያመራ አላውቅም ዝምታችን ሲበዛበት እንደ ሌሎቹ መስሪያ ቤቶች የቅሬታ ሰሚ ኮሚቴ አቋቁመን ባለቆቻችን የደረሰብንን በደል መፋረድ እንዳለብን ይመክረን ሞከረ በተራቢነቱ የሚታወቀው የሽጥራ ታዬ ቅሬታም ካለ አንተ የኢሰፋ ምልምል አባል በመሆንህ ብቻ ሳትወዳደር የቡድን መሪ መሆንህ ነው ብሎ ሲቀልድበት ሁላችንም ሳቅንና ወደ ሌላ ጭውውት ሄድን እንዲህ እንዲህ እያል ከስራ መውጫ ሰዓት ደረሰ ከቀኑ 11 ሰዓት ተኩል ላይ ከመስሪያ ቤት ወጥቼ ከሁለት ጓደኞቼ ጋር ተከራይተን ወደምንኖርበት ቤት በታክሲ ያመራው ሜክሲኮ አደባባይ ስንደርስ ፊቴን ጠዋት የተገደሉት ሰዎች ወደ ወደቁበት በኩል አዙሬ ተመለከትኩ ጠዋት ያልነበረ ከጎናቸው አንዳንድ ቦምብ ተቀምጦ አስከሬናቸው ተዘርግቷል ቦምብ ሊጥሉ ሲሉ ተገደሉ ለማለት መሆኑ ነው ጠዋት ሳልፍ ያልነበረ የአንድ ታዳጊ ወጣት ሬሳ ደግሞ ፖሊስ መምሪያ ፊት ለፊት ወድቋል ይህ ደግሞ አካባቢው ላይ ሰልፍ ሲያደርጉ ከነበሩ ወጣቶች ጋር ቦምብ ይዞ ተገኝቶ የተገደለ ነው መርካቶ አብነት ንግድ ሥራ ትምህርት ቤት ፒያሳ በቅሎ ቤት አካባቢ ወያኔ ኤርትራን በተመለከተ የሚያራምደውን ሰላማዊ ሥራ በመቃወም ሰልፍ የወጡ ጸረ ሰላም ወጣቶች ተገለዋል አለና አንዱ ተሳፋሪ ተናገረ በምጓዝባት ታክሲ ውስጥ የነበረውን ዝምታ ሰብሮ የሁላችንም መልስ ዝምታ ሲሆንበት ወያኔ ሌባውን ሁሉ አጠፋው እጅ ከፍንጅ ሲያዙ ወዲያው እርምጃ እየወሰደ በማለት ቀጠለ ያው ጸጉሩ ኮፈር ያለው ሰው ይህ መምሪያው አጠገብ ቦምብ ይዞ ተገደለ የተባለ ሕፃን እዚያች ኬክ ቤቷ አጠገብ ጫማዬን ይቀባልኝ የነበረ የረጅም ጊዜ ደንበኛዬ ነበር በማለት መለሱለት ከአጠገቤ የተቀመጡት አዛውንት በሐዘን ጭንቅላታቸውን እየነቀነቁ ቢሆንስ ሌባ ተይዞ ወደ ፍርድ ቤት ይወሰዳል እንጂ መገደሉ ተገቢ ነው ሌላዋ እናት ተሳፋሪ በትዝብት ጠየቁት ወዲያው እርምጃ ካልተወሰደባቸው እኮ ከተማዋን በዝርፊያ ሊያውካት ነው ይበላቸው ብሎ ባለጎፈሬው ጎን ያለው ሌላ ወጣት መለሳላቸው ከመስረቅ ይልቅ መግደል ከተማዋን ይበልጣ ያውካትን ብለህ ነው የኔ ልጅ ረጋ ብለው ጠየቁት እኔ አጠገብ ያሉት አዛውንት ያው ወጣት መናገር ሲጀምር ነበር ከመውረጃዬ ደርሼ ከታክሲዋ የወረድኩት የክረምት ረፍቷን እኔ ጋር ልታሳልፍ ከክፍለ ሀገር የመጣችው የወንድሜ ልጅ አስናቀች ጋሼ እባክህ በጊዜ ወደ ቤት ና ማለቷን አሰብኩና እንዳታስብ በቀጥታ ወደ ቤት ገባው ጭንቀቷን ሳስብ ወንድሜ ስላየው ህል ለእሷ መንገሬ ጥፋት እንደሆነ እያሰላሰብኩ ነበር በፈጣን እርምጃ ቤት የደረስኩት የኢትዮጵያ ሬዲዮና ቴሌቪዥን እንደሆነ እንደ ደርግ ጊዜው የአዲሶቹን ገዢዎች ቀረርቶ ነበር የሚያቀራሩት ያው የምናየውን የአገራችንን የጨለመ የህይወት ትዕይንት በዜና መልክ የምንሰማው ከውጭ ሬዲዮ ጣቢያዎች ነበር ያን ቀን ጀርመን ሬዲዮ ጣቢያን ለመስማት የመተላለፊያ ሰዓቱ አልፎ ነበር እቤት የገባሁት ምንም እንኳ በወቅቱ የሀገራችን ህይወት ላይ ቁርጡ ያለየለት ጥቁር ደመና ቢያጠላበትም አስናቀች የጭውውታችን ጨው ሆና ምሽቱን ገፋ ነው ከቤተሰባችን እንደ እሷ ጨዋታ የሚያውቅ የለም በውብ መልኳ ላይ የወተት አረፋ መስለው በርቅ ከተደረደሩት ጥርሶቿና ጥርስት ብለው ከሚያበሩት ትላልቅ አይኖቿ ጋር የቅንነት ፈገግታዋን እየረጨች በምትፈጥራቸው ቀልዶች ሕይወትን ታበራለች። ብሉልኝ ጠጡልኝ ስትል ደግነቷ የተራበን ያጠግባል። ከምሽቱ 3 ሰዓት ሊሆን 5 ደቂቃ ያህል ሲቀረው ወደ ሽንት ቤት ሄድኩ። ጣጣዬን ጨርሼ የዕለቱን ሁኔታዎች ዘገባ ከአሜሪካ ጣቢያ ላይ ለማዳመጥ ከጓደኞቼ ጋር በግልጽ ተከራይተን የምንኖርበት ግቢ ተከራዮች በሙሉ የምንጠቀምበት አንድ የጋራ ሽንት ቤት አለ። ከቤት ልወጣ ስል አስናቀች፣ ጋሽዬ ቡናው ደርሷል የልትሄድ ነው አለችኝ። ሲኒዎቹን ረከቦቱ ላይ እየደረደረችና በስስት እያየችኝ፣ መጣሁ ሽንት ቤት ደርሼ አልኩና ፒጃማዬን እንደለበስ ባትሪዬን ይዤ ስሄድ ሽንት ቤቱን ሌላ ሰው ገብቶ እየተጠቀምበት ነበር። ባትሪዬን ከማብራቴ ሰው አለ ብለው መለሱልኝ። የግቢያችን አድባር እማማ አበበች። ሰዓት ደርሶ የአሜሪካ ሬዲዮ እንዳያመልጠኝ ቸኮልኩ። ወደ ውጭ ወጣሁና ከግቢው አጥር ጥግ ሽንቴን መሽናት ጀመርኩ። በመካከሉ ከጎን በኩል ካለችው ቀጭን የሰፈሩ መንገድ ሁለት ሰዎች ወጥተው እኔ ወዳለሁበት መጡ። ያን ሰሞን ከምሽቱ አንድ ሰዓት ጀምሮ ሰዓት እላፊ ተጥሎ ነበር። ከእኔ ጋር የሚኖሩት ሁለቱ ጓደኞቼ መጠጥ ቤት አዘግተው እየጠጡ ያመሻሉ። ምክር በምክር አልሰማኝ ብለዋል። እንዳይያዙ ወደ ቤት በዚያ በኩል እየተሽለኮለኩ እንደሚመጡ ማውቃለሁ። ሁለቱ ሰዎች እነሱ መሰሉኝ። ሁለት ቀን በፊት አንደኛው በስካር እነኚህ ሌቦች፣ ገዳዮች፣ ምትክ ፋሽስቶች እያለ ሲሳደብ ተቆጥቼ ወደ ቤት እንዳስገባሁት ትዝ አለኝና ምክሬን አልሰማ ብለው ራሳቸውን ለአደጋ ማጋለጣቸው አናደደኝ። ፊቴን ወደ እነሱ አዙሬ ባትሬን ሳበራ ማነህ ባለበት ቆ ብሎ አንባረቀብኝ። ከሰፈሯ መንገድ ከወጡት አንደኛው እጅ ወደ ላይ ፊትህን አዙረህ ወደ ቀበሌ ሂድ ብሎ ድጋሚ ጮኸብኝና ሮጠው አጠገባቸው ካለው የኤሌክትሪክ እንጨት ስር ተከለሉ። እኔ ነኝ ባየ ብዬም ንግግሬን ሳልጨርስ ነበር አንድ ጥይት የተተኮሰው። ፊቴን ወደምኖርበት ቀበሌ 03 ወደሚወስደው አስፋልት መንገድ ሳዞር አንዱ እንዳትተኩስ ባትሪ ነው የያዘው ሲል ከጆሮዬ ገባ። ተበላሁ አልኩኝና እጄን ወደ ላይ አድርጌ ወደ ተባልኩት አቅጣጫ መንገድ ጀመርኩ። ብዙም እርምጃ ሳልሄድ ነበር እቤት ጥያቸው የወጣሁት ቤተሰቦቼ እየተንጫጩ ግር ብለው ሲወጡ የተደመጡኝ። አስናቀች፣ ሰራተኛዬ፣ ሬዲዮ ለመስማት እኔ ቤት የተሰባሰቡት ጎረቤቶቼ፣ እኔን ወደ ቀበሌ ሂድ ካሉኝ ሁለት ታጣቂዎች ኋላ እንዳሉ አሰብኩ። ጋሽዬ፣ አጎትዬ፣ እኔን የወንድሜ ልጅ አስናቀች ቁጣውን አቀለጠችው። ቀበለህ ሳትንቀሳቀስ እጄን ወደ ላይ አድርገህ ወደ ቀበሌ ሂድ ብሎ ከተኮሱብኝ አንዱ ዳግመኛ ሲያዘኝ ሁለቱ የወያኔ ታጣቂዎች ከኋላዬ እንደተከተሉኝ ታወቀኝ። ጥቂት ሜትሮች ርቆ ካለው አስፋልት ማዶ ማን ነው ምንድን ነው ብለው እየተንጫጩ የሌላው ቀበሌ ታጣቂዎች እኛ ወዳለንበት ሲመጡ ተሰሙኝ። ከኔ አልፎ በቤተሰቦች ላይ አደጋ እንዳይደርስ አሳሰበኝ። በአንድ ነገር ላይ ሐሳቤን ለማቆየት ብዙም ጊዜው አልነበረኝም። ሳላስበው የተፈጠረው አስቸጋሪ ክስተት ሁኔታዎች ከመቅጽበት የሚለዋወጡበት ሆነብኝ። ቁም፣ እንዳትንቀሳቀስ የሚል ሌላ ትዕዛዝ ከአስፋልቱ ማዶ ካሉት ታጣቂዎች አንባረቀብኝ። ከዚያው በኩል እጅ ወደ ላይ፣ ቁም ሌላው ጮኸብኝ። ጋሽዬ አጥር ጥግ ያዝ፣ ጋሽዬ አጥር ጥጉን ያዝ። ነፍሷ እስከምትወጣ የምትወደኝ አስናቀች ትጮኻለች ከኋላዬ። ፖሊሱ ወንድሜ ጋር ሆኜ ትምርቴን ስከታተል አፍራይ ነው ያደገችው። ለኔ ያላት ፍቅር ልዩ ነው። ከትልቅ እህቷ ጋር ሁል ጊዜ ሲጣሉ አስታውሳለሁ። ትልቋ የእናቷን ወንድም እያሞካሸች፣ አንስናቀች ደግሞ እኔን። ከፊቴም ከኋላዬም እንዳትንቀሳቀስ ተብዬና መሳሪያ ተደግኖብኝ የአጥር ጥግ ለመያዝ መንቀሳቀሱ ያለው አደጋ ታሰበኝ። ይልቅስ በቤተሰቦቼ ላይ ያለውን አደጋ ለመቀነስ ባለውበት ቆሜ ቤተሰቦቼ ናቸው፣ ቤተሰቦቼ እኮ ናቸው እያልኩ ተናገርኩ። ሰሚ ባገኝም ባላገኝም እንደበራ ያለውን ባትሪ ወደ ላይ ይዤ የደመ ነፍሴን ቤተሰቦቼ ናቸው፣ ቤተሰቦቼ እኮ ናቸው እያልኩ ደጋግሜ መጮሄን ቀጠልኩ። ብዙም አልቆየ በሩምታ አስፋልቱ ማዶ ካሉት በኩል ከፊት ለፊቴ ተተኮሰ። ታፋዬ ላይ ትኩስ ፈሳሽ ነገር አራሰኝ። እግሬ ሰውነቴን መሸከም አቅቶት አቅሜ እየደከመ መጣ። ወይኔ ጋሽዬ እኔን እኔን እያለች የምትጮኸው አስናቀች ድምፅ ወደ እኔ እየቀረበ ሲመጣ ጥርሴን ነክሼ ወደ እሷ ዞር አንዲት እርምጃ እንደሄድኩ ነበር አቅም አንሶኝ ወደ ኋላ የወደኩት። የአስናቀችም ድምፅ እየቀረበኝ የመጣ መሰለኝ። ዓይኔን እሷ ወዳለችበት ለመወርወር ሞከርኩ። ሌላ ተኩስ ተከተለ ብላ አስናቀች የሲቃ ድምፅ አሰማችና ላይ ላይ ወደቀች። ወይኔቴን አስገደልኩሽ። የመናገር አቅሜን አሰባስቤ ጠየቅኳት። ደህና ድምጿ እየተቆራረጠ መናገር ጀምራ ጸጥ አለች።
አስምም ይናገራል። እንደኔ እንዳንተ እንደሱ እንደሷ ስጋውን ተላብሶ መራመድ ባይችልም በስሙ ሲነገድ ታሪኩን ሲያጠፉት በፍጹም ዝም አይልም። ሲነጋግሩበት ስሙን ሰነቋቁሮ ይናገራል። ጮሆ አደም አጥምም ድምፅ አለው። ነጎድጓኖ ድምፁም ይፋጃል አጥንቱ። ሕዝባዊ ነውና ስረ መሠረቱ ግማሽ ደርዘን ዶክተር ክፍል ውስጥ ተሸሽገው ሊነጋገሩበት ስሙን ከፊት አድርገው በአጥሙ እየማሉ ደፋ ቀና ሲሉ ባህሩን ሰንጥቆ ተራራውን ዘልቆ ኡኡ ብሎ ይጮኻል። ሰሚ ጆሮ ካለ አጥሙም ይናገራል። እንዲህ ብሎ ይላል፣ መማር መማር እንዲህ ነው ወይ? ደግሞስ መመራመር ታሪክ ማበላሸት ሐቅን ማልበሳት። ዶከተርኩ ማለቱ ምን ይሉታል ደግሞ? አሳልፎ የሰጠን በታኝና አንጃ ገዳይ ተሸክሞ። አጽምም ይናገራል። አዎ ይናገራል። እጅና እግራችንን በሰናሰል ታስረው ወንዱ ስስብልት ጠርሙስ አንጠልጥለው የሴቷን ስስብልት በመርፌ ቁስ ስበው ፊንጢጣ ገልብጠው በሻማ አቀጣጥለው ጨው ነስንሰውብን ጋዜጣ ጠቅልለው ክብሪት የጫኑብን ናፍጣ አርከፍክፈው ጅብ ያደለቡብን ከጉድጓድ ጨምረው ከሜዳም ዘርግፈው ፋሽስትና እንጃጅና ጓንቶ ነው ጠራቢዎተኛ ያፋ ብለው ነው አገር ሽጠን አይደል ወይ በስልጣን ባልገን መሠረታዊን መብት ነው እኮ ጠይቀን። ይህንን ጥያቄ ምስሉ በጠቅላላው እንዳነገበው ነው ዛሬም እንደ ትላንት በቁም የሚበላው። አጽምም ይናገራል ኡኡ ብሎ ይጮሃል። የሕዝቡን ጥያቄ መሠረታዊውን ምላሽ እስከሚያገኝ ቃል የገባ ነው። የአንድነትን ምቺ የከደ ትልቅ ክፍት የወንበርን ሙጫ የነዋይን ጭልፊት ከቤታችን ደጃፍ እንዳይደርስ አባረን ፍርሃትን ገለን አንገዛም ብለን ትግሉን በቀጠልን። አሁን ምን ይሉት ነው እንዲህ ያለ እብደት የማይናድ ቤቴን የማይፈርስ አጥንቴን ልክፈልግ ነው ማለት? አረ ምን አይነት ነው? እንዴት አይነት ጡዘ ድካሜን ማቃለል ታሪኬን ማጸብሸት አንድ ወኜ ሳለ ሁለት ነው ማለት? የአንጃዎች ልክፍት የባንዳዎች ስለት ኡኡ ብሎ ይላል ይጮሃል አቻሜ ተሰማም ድሬሳ ያ መምህር በላይ ብንያም አዳነ ውልጫፎ ብርሱ ማርቆስ አጎስና ተስፋዬ ደበሳይ ፋጡማና እብራሂም አሸናፊ ሴድ መኩሪያና በቃሉ ሰሚራና ትርስት ሙናዬና ሙሉ ጋይምና ይስሐቅ ደብተራው ጸጋዬ ዛናና አይሉ እልፈ ሰማዕታት ሁሉም ይጮኻሉ። የገነቡትም ቤት የታሪክ ጥላቸው የእምነታቸው ዋሻ የድል መነሻቸው የኢትዮጵያን ንብረት የደም ሐውልታቸው ድብልቅ ጥቅ ያለውን ካጥንት ከስጋቸው ሲነካ ይጮኻሉ የአፓ እምነታቸው የአፓ ቤታቸው ትላንትም ነበሩ ዛሬንም ጨምሮ ሁሌም ለዘላለም ያፋን ከነሱ የሚነጥል የለም። አጽምም ይናገራል ይህ አንጃ ግራንጃ ከፋሽስት ጎን ሆኖ አጨብጫብ የነበር ጠቁሞ ያስገደለኝ ያለበሰኝ አፈር ምን ነው ባይነካካኝ ምን አለ ቢተወኝ አንተም ብያለ አልኩት አፈሩ አልከበደ። ይሄ አንጃ በታኝ በአውሮፓ አማሪካ ቦታ እንዳጣች ዶሮ ዞሮ እያስካካ የክህደቱ ጥልቀት የተንኮሉ መርሻ ዴ ከፊት ነጥፎ አጥሜን ለእጅ መንሻ ግማሽ ደርዘን ዶክተር ክፍሉ ሰብስቦ ዘግቶ ይሎልታል ታሪኬን ረብርቡ። እናም አጽምም ይናገራል ብሎ ይጮኋል ታጋይ ከድሉ በስተቀር ሌላ ዋስትና ያለው አልያም የእድሜ ገደብ ምን አለ ብትተውኝ ምን አለ ባትመክም ማፍረስ ባይቃጣችሁ ብትገዙ አለ ምን አለ ብትሆኝ ብትቀመጥ አርፌ ልትወግም ባትቃጡ በነ ዶክተር ዜሮ የክህደቱን መርፌ በደሜና ባጽሜ የገነባሁትን የትግልን ሀሁ የተማርኩበትን አካሌን ጓዶቼን የገበርኩበትን የሀፓ ሐውልቴን ተውት ባካችሁ አጽምም ይናገራል ከሰማ ጆሯችሁ። እነ ዶክተር ሆኑ እነ ዶክተር ዜሮ ስልጣን ለቃቃሚ እባካችሁ ተውኝ አጽምም ይናገራል ከተገኘ ሰሚ። አዎ አጽምም ይናገራል እንደኔ እንዳንተ እንደሱ እንደሷ ስጋውን ተላብሶ ወዲያ ወዲህ ባይልም በስሙ ሲቀለድ ታሪኩን ሲያበላሹት ይናገራል አጽምም። ሲነጋግሩበት ስሙን ተነቋቁረው ይናገራል ጮሆ አጽምም ድምፅ አለው። አዎ አጽምም ይናገራል አጽምም ይናገራል እንደኔ ምርኩ የነጠረ እግርቱ ሲንገባ
ተመለከተ ብዙ ዘላባጆች ፈልተዋል ለገዳዮቹ ሐውልት ይቆምላቸው ይዘከሩ የሚሉ ቀይ ሽብሩን በሚመለከት አንድ ትውልድ ለመምጥር ቀይ ሽብር በኢትዮጵያ በሚል ርዕስ ከባቢሌቶላ ተጽፎ በጸጋዬ ገብረመድኅን የተተረጎመውን መጽሐፍ መቅድሙን እንመልከት። አንድ ትውልድ ለመምጠር ቀዩ ሽብር በኢትዮጵያ ከባቢሌቶላ ትርጉም ተጸጋዬ ገብረመድኅን። ስለ አማርኛው ትርጉም መግቢያ፣ ስለ ቀይ ሽብሩ በእንግሊዝኛ የተጻፈውን ጸጋዬ ገብረመድኅን ከተረጎመው የቆየ ቢሆንም በልዩ ልዩ ችግሮች የተነሳ ሳይታተም ዘገየ። በመሃሉ ያለ ደራሲው ፈቃድ አፋትሞ መሸጥ ልምድ በሆነባት አገራችን አንድ ግለሰብ መጽሐፉን ተርጉመው ለሽያጭ አቀረቡ። ይባስ ብለውም ተገደው ሊሆን ቢችልም የመጽሐፉን ትርጉም መታሰቢያነት ለኢህአዴግ ሰጡ። የበደል በደል የጸጋዬ ገብረመድኅን ትርጉም የመጽሐፉን መልእክት በደረቁ ሳይሆን በውበት የሚያቀርብ ነው። የጸጋዬም ሆነ የመጽሐፉ ዕጣ የቀይ ሽብር ጣጣ ገና እንዳላከተመ ያመለክታሉ። ደጋግመን እንደቀለጽነው ቀይ ሽብር በማንኛውም ስርዓት ሊወለድ የሚችል በመሆኑ የመጽሐፉ ዋነኛ ዓላማ ይህ ቅስፈት እርግማ ዳግም እንዳይወለድ ለማድረግ ሁሉም ኢትዮጵያዊ ነክቶ የበኩሉን አስተዋጽኦ ማድረግ እንዳለበት ለመጠቆም ለማሳሰብ ነበር። የኢትዮጵያ ህዝብ ያፈለፈውን አስተካካይ የመከራ ዘመን ለባዕዳን ማሳወቁም አስፈላጊ ሆኖ መጽሐፉ በእንግሊዝኛ ቢወጣ ይህን ቋንቋ የሚያውቁት በርካታ ያገራችን ምሁሮች በአንባቢ ደረጃ የታሰቡ ነበሩ። ቀይሽብሩ በፋሽስቱ መንግስት ቢካሄድም በሂደቱ ተፋታፊው ለጉዳቱ ተጠያቂው በሱ ብቻ የሚወሰን አልነበረም። የተቆመ ያጋለጠ ጎረቤቱ ወገኑ ሲረሸን አላየሁም ያለው ወጣት በተራራ ፀሐይ ሲደፋ ጸጥ ያለ ጋምባገነን አረመኔ ፍራት ያጎበደደ ወዘተ ሁሉ ራሱን መጠየቅ ህሊናውን መመርመር ይገባዋል። ቀይሽብሩ የተሰነዘረው በሟቾቹ ላይ እነሱማ ሞቱ አበቃ ሳይሆን በቀረው ላይ ነበር። በባርነት ካልተገዛችሁ ካላጨበጨባችሁ ግራጃን ስታችሁ ይውደም ካላላችሁ ወዘተ ታልቃላችሁ ለማለት የሽብሩ ጊዜ እያንዳንዱ ኢትዮጵያዊ ማንነቱን ልኩን መፈተኛው ወቅት ነበር ቢባል ስህተት አይሆንም። እርግጤ ተሾመ ለገሰ መላኩ ብሎ ከመኮንን ባሻገር የሁላችን ሚና ምን ነበር ብለ መጠየቅ አለብን ያልነውም ለዚህ ነው። ገዳዩን መቅጣት አንድ ነው። ነፍሰ ገዳይ ያግሎ በሺ ደረጃ ሲጨፈንና ለምን ተው ነው ዝም አልነው ብሎ መጠየቅ ደግሞ የበለጠ ጠቃሚ ነው። የርግማኑን መንስኤ ማወቅ እና ማስወገድ በረጅሙ ፍሬያማ ስለሆነ መጽሐፉ የወቅቱ ባለስልጣኖችና አጋፋሪዎቻቸው ለራሳቸው ሊጠቀሙበት ጥረዋል። በቀሽብሩ በራሱም የፖለቲካ ችርቻሮን ለማካሄድ አጸያፊ ሽብርብ ሲካሄድ ታዘበናል። እንደገና የስልጣን ጥሜት ያሳበዳቸው ሽብርን አርግዘው ሊወልዱ ሲፍጨረጨሩም እያየን ነው። የመጽሐፉ ተገቢው ትርጉም መውጣቱ በሽብሩ ተጠቂ ለነበሩትና በአዲሶቹ ባለንስቶች መከራ እያዩ ላሉት ለፈረደባቸው ታሪክ ለማይረሳቸው ለአይነታ ጸረ ሽብር የኢህአፓ ልጆች መታሰቢያነት መቅረቡም የግድ በመሆኑ እነሆ። To kill a generation, the red terror in Ethiopia በሚል ርዕስ በእንግሊዝኛ ቋንቋ ተጽፎ የነበረውን መጽሐፌን ወደ አማርኛ የመለሰው ዝነኛው ታጋይ ጸጋዬ ገብረመድህን ነው። የቅኔና የስነ ጽሑፍ ችሎታው በብዙዎች ዘንድ ተደናቂነት የነበረው ጸጋዬ ገብረመድህን በ1960ዎቹ ዓመታት የተማሪ ማህበር መሪ፣ የኢህአፓ መስራች አባልና የአመራር አባል ነው። በስነ ጽሑፍና በግዕዝ ችሎታው ጓደኞቹና ወዳጆቹ ደብተራው ብለው ይጠሩታል። ጸጋዬ ከጓደኞቹ ጋር በመሆን በኢትዮጵያ ዴሞክራሲ፣ ሰላም፣ እኩልነትና ፍትህ እንዲሰፍን ለረጅም ጊዜ ታግሏል። ጸጋዬ ከ1967 ዓ.ም ጀምሮ በገጠሩ ትግል ውስጥ በመቆየት ከፍተኛ መስዋዕትነትን የከፈለ ሲሆን በ1982 ዓ.ም ጎንደር ክፍለ ሀገር ልዩ ስሙ ሳንኪሳ በተባለ ቦታ በወያኔ ጦር ተይዞ ከተወሰደ በኋላ እስካሁን መዳረሻው ሳይታወቅ ቆይቷል። የጸጋዬና የጓደኞቹ የደረሱበት መጥፋትና እንዲሁም በተለያዩ ቦታዎች ብዙ ሰዎች እየተገደሉ እየታፈኑና እየተሰቃዩ መሆናቸው የአሁኖቹ መሪዎች ያገዛዝ ዘይቤ ከፊተኞቹ ብዙም እንደማይለይ ያሳያል። እንደ ደርጉ ጊዜ ቀይ የሚል ስም ባይሰጠውም በወያኔ አገዛዝም መጠኑ ትንሽ ያልሆነ ሽብር እየተካሄደ መሆኑ አጠራጣሪ አይደለም። አንድ ትውልድ ለመምተር ቀዩ ሽብር በኢትዮጵያ የተጻፈው ተመሳሳይ የትውልድ ድልቂት በኢትዮጵያ እንዳይደገም ለመከላከል ነበር። ሽብር እያካሄዱ ላሉት የአሁኖቹ መሪዎች የመጽሐፉ መልእክት ትምህርት የሆናቸው አይመስልም። ባቢሌቶላ 1989 ዓመተ ምህረት መቅድም። ገናናው ልዑል ሆይ አለ አምላክ፣ እውነቱን እናገራለሁ። ሳሙኤል ጆንሰን ራስቴላስ መስፍነ ኢትዮጵያ ከሚለው መጽሐፍ ለንደን 1759 ዓመተ ምህረት። እድሜው አሁን ወደ 20 ቤት ማገባደጃ ላይ የሆነውን ይህ የተባለውን ጎልማሳ ታሪክ እንውሰድ። ከወገቡ በታች ሽባ ነው። አንዳይኑን አጥቷል ሁለት ጣቶች ከቀኝቹ ጎርለዋል አስጨናቂ ህልም አሁንም እየተመላለሰ መንፈሱን ያምሰዋል አብዛኛውን ጊዜም ቀውስ ውስጥ ይከተዋል ምግብ የሚቀምሰው ላመል ነው ታዲያ ተመልካችን ወዬ ያሰኛል በ1969 ዓመተ ምህረት የደስደስ ያለው እወጣ የሚል ደልደል ያለ ሰውነት ያለውና የሰመረ ህይወት ለመኖር ተስፋው ብሩክ የሆነ ወጣት ነበር ግን መቼ ለዚህ ቢያድለው አንድ ዕለት ማታ በመጋቢት ውስጥ በአንድ የሚኢሶን ካድሬ የሚመሩ ስድስት የቀበሌ ዘበኞች እሱን ሲሉ መጡ ከፖለቲካ ጋር ምንም አግባብ የሌለው ይም ለጊዜው ደነገጠና እየተፋፋመ በነበረው ፖለቲካዊና ወታደራዊ ግብግብ ውስጥ ምንም ተሳትፎ እንዳልነበረው አጋቾቹ ሲረዱ ወዲያውኑ እንደሚለቁት ተማመነ ቃሉን ለሚቀበሉት ምንም ውስጥ ስለሌለ በስህተት የተያዘ መሆኑን ይህ አባባል የነበረው ታላቅ ወንድሙም የት ይገኝ እንደሚችል እንደማያውቅ ነገራቸው ይህ ያላወቀው ግን አጋቶቹም ሆኑ ቃል ተቀባዮቹ እውነቱን እየነገራቸው መሆኑ ላይ ጥርጥር እንዳልነበራቸው ነው በተይዞ ማግስት ይህ ክፋቱ ወደሚያወድ ክፍል ተወስዶ ከታላቅ ወንድሙ ጋር ፊት ለፊት እንዲገናኝ ተደረገ እሱነቱን ለመለየት እስከሚያስቸግር ድረስ ብርቱ የሆነ ግብረ ሰቆቃው በዚያችው ዕለት ተፈጽሞበት ነበር ያገኘው በዚያች ዕለት ከዚያም በኋላ በተደጋጋሚ ጊዜ ይህ እዚያው በታላቅ ወንድሙ ፊት ባሰቃቂ ሁኔታ ግብረ ሰቆቃው ይፈጸምበት ገባ እሪ ይላል ነፍስም ሳይዘራ የሚቆይባቸው ጊዜያት ነበሩ እንደ ፍላጎታቸው የተባለ ወንጀል ሁሉ ፈጽሜያለሁ ብሎ ሊለፈልፍላቸው ፈቃደኛ ይሆናል ግን እኛ የሰቆቃው አበጋዞች ለሱ ቃል ደንታ አልነበራቸውም ፍላጎታቸው የታላቅ ወንድሙን ጽኑ መንፈስ ለመስበር ነበርና እሱ ግን ወንድሙ ይህ አስር ቢማለልና ቢማጠነው መች ፍንክች ቢል ከሳምንት በኋላ ደግሞ ዕድሜያቸው ወደ 60 እየተጠጋ የነበረው እናታቸው እንዲመጡ ተደረገ እነኚሁኑ ሁለት ልጆቻቸውን ለማሳደግና ለማስተማር ብዙ ቁም ስቅል ያዩ ሴት ነበሩ ባላቸው ከሞቱ በኋላ ዳግመኛ እንዳለማግባታቸው መጠን የሚተዳደሩት ጠላ በመመሸት ነበር ሁለቱ ልጆቻቸውን እንዳልሆኑ ሆነው ባዩ ጊዜ የድንጋጤና የሐዘን ፍላጻ ሰንጥቆ ሲጥላቸው ጩኸታቸውን ለቀቁት ያም የመከራቸው ምዕራፍ መክፈቻ ሆነ በሁለቱ ልጆቻቸውና በስድስት የግብረ ሰቆቃው ሙያተኞች ፊት ልብሳቸውን እንዲያወልቁና እርቃናቸውን እንዲሆኑ ተገደዱ እዚያው ልጆቻቸው ፊት ግብረ ሰቆቃው ተፈጸመባቸው ተዋረዱ ያም ሆኖ ያ ትልቅ ወንድም አንዳችም ትንፍሽ ያለው መረጃ አልነበረም ፋሽስት ውሾች እያለ የሚወነጨፍባቸውን ጩኸት አፍኖ ለማስቀረት እሱንም ከእናቱ ጋር ደርበው ማሰቃየታቸው ለእኒያ የአመፃ ክንዶች አልፈየደም በመጨረሻም የግብረ ሰቆቃው ሙያተኛ አባለ ዘሩን ሰልበው በትንንሹ ከከታተፉት በኋላ እኒያን እናት አስገድደው አበሏቸው እሳቸውም ከዚያ በኋላ ልቦናቸው ተለያቸው በዚያው ሩሃቸውን ስተው ከእስር በተለቀቁ በዚያኑ ዕለትም ሕይወታቸውን በገዛ እጃቸው አጠፉ ይኸው በእንቢተኛነት የጸናው ትልቁ ልጃቸው በቢያኖ ሽፖ ታንቆ እንዲገደል ተደርጎ የቀይ ሽብር ትዕይንታቸው አካል ይሆን ዘንድ በአውራ ጎዳና ወጥቶ ተጣለ ይህ ግን ከዚያ በኋላ ሦስት ዓመታት ታስሮ በ1972 ዓመተ ምህረት ተለቀቀ የቀድሞ ሰብዕናውን ቀፎ ብቻ ይዞ ድውይ ሽባ ሆኖ አጎቱ ላይ የኑሮ ዕዳ የመንፈስ ሸክም ሆነ። ይህ ታሪክ ወይ ግል ተብሎ የሚታለፍ የተናጠል ታሪክ አይደለም። ከዚህ በጣም የሚሰቀጥጡ ይበልጥም የሚዘገንኑ ለማመንም የሚያዳግቱ ድርጊቶች በመላ ኢትዮጵያ ተፈጽመዋል። ይህንና ይህን የመሳሰለው በወታደራዊ መንግስት ከ1968 እስከ 1971 ዓመተ ምህረት የተካሄደው ገደብ ያልነበረው ጭፍን የጅምላ ግድያ ተካቶ ነው ሽብር የሚባለው። በብዙ ሺህ የሚቆጠሩ ተፈዳይተው ሞቱ። ከዚያ በላይ የሚሆኑ ደግሞ ጸዋት ወሰቆቃው ተፈራርቆባቸው ወደ ወህኒ ተጣሉ። እንዲህ ብለው ሲናገሩት ግን ባዶ ቃል ሆኖ ይሰማል። ደረቅ ስታቲስቲክስ። በጣምም አጠቃላይ ይሆንና የሽብሩን አስገፊ ገጽታ ፍንትው አድርጎ ለማሳየት አይሆንለትም። መግደል፣ መሞት የተለመዱና ያዘቦት ቃላት መሆናቸው ያሳዝናል። ሞተ፣ ተገደለ ሲባል በዚያች ቅጽበት እንግዳ የሆነ ማስደንገጡ ባይቀርም እሱንም ቢሆን እየለመድነው መተናል። ሰውን የራሱን ስጋ መጥቶ ማብላት፣ ጥፍሮቹን መንቀል፣ በፈላ ዘይት ውስጥ መስፈቅ፣ ሽንትና ሰገራ የጠጣ ጨርቃፍ ውስጥ መጎስጎስ፣ አፍንጫውን በፒንሳ በጭቆ መጣል፣ በሴት ብልት ውስጥ ጠርሙስ መጠርመስ፣ የጥቶቿን ውልብልቢት መቁረጥና መላ ጡቶቿን መቁረጥ፣ የሚያፈቅሩትን ተመልካች አድርጎ ካሰቃዩ በኋላ አንገቱን መቅላት፣ ወይም በፒያኖ ሽቦ አንቆ መግደል በተለምዶ እንደሚጠራው ግድያ ብቻ ሊባል አይችልም። ቀይ ሽብር እንጂ ይህ ነው። በሀገሪቱ ታሪክ ውስጥ በአኳያነት ሊታይ የሚችለው የካቲት 1929 ዓመተ ምህረት አዲስ አበባ ውስጥ የተፈጸመው የግራዚያኒ ጭፍጨፋ ብቻ ነው። በዚያን ጊዜ የሙሶሎኒ ልዩ መልእክተኛ በአዲስ አበባ ማርሻል ግራዚያኒ አብርሃ ደቦጭና ሞገስ አስገዶም የተባሉት ወጣት አርበኞች የእጅ ቦምብ ወርውረውበት ከሞት የተረፈ ሲሆን በዚያ ክበብ ማርሻሉ ለምጽዋት አሰባስቧቸው የነበረው የከተማይቱ ነዳያን ለመበቀል መወጫ እንዲሆኑ ተረሸኑ። ከዚያም ለሶስት ቀናት ብላክ ሸርትስ ተብለው የሚታወቁት ወታደሮች እገሌ ተገሌ ሳይሉ ይገሉ ዘንድ በአዲስ አበባና በሌሎች ከተሞች ላይ መረን ተለቀቁ። በብዙ ሺህ የሚቆጠር ሰው አለቀ። ከዚህም ውስጥ በብዙ መቶ የሚቆጠሩ የአገሪቱ ምሁራን ይገኙበታል። ይህች ዕለት እስካሁን በኢትዮጵያውያን ዘንድ ታስባ ትውላለች። በአሁኑ ጊዜ ብዙ ሰዎች ሽማግሌዎችም ሆኑ ወጣቶች ይህን ወታደራዊ መንግስት ፋሽስት ይሉታል። የሌተና መንግስቱ አንዱ ቅጽል ስም ግራዚያኒ ነው። የሆነ ሆኖ የ1929 ዓመተ ምህረቱ ጭፍጨፋ ቀይ ሽብሩ ጋር ሊወዳደር አይቃጣውም። ያለቀው ሰው ብዛት በመንፈስ ላይ አስምሮ ያለፈው የሰቀቀን ሰንበር ሲታሰብ በማንኛውም የግፍና የጭካኔ መለኪያ ቀይ ሽብር የበላይነቱን ይይዛል። አንድ ወጣት ትውልድ ያለምንም ማጋነን ከአገሪቱ ምድረገጽ እንዳልነበር ሆኗል። እድሜያቸው ከአስር ዓመት በታች የነበር ያልባለቁ ልጆችን፣ ሽማግሌዎችንና ባልቴቶችን ሽብሩ አላለፋቸውም። ትንሽ ትልቅ ሳይል ከተማዎችን ሁሉ ደቧቸዋል። ይህ ሁሉ የተፈጸመው አገር በቀል በሆነና ሕዝባዊ ነኝ በሚል መንግስት መሆኑ ስሜት ላይ የፈጠረውን ቁስል ይበልጥ የሚያንገበግብና ይበልጥም የሚከነክን አድርጎታል። ቀዩ ሽብር በኢትዮጵያ ታሪክ ውስጥ ካሉ አስከፊ ምዕራፎች ጉልሁን ምዕራፍ ይይዛል። ይህን ምዕራፍም ነው በዚህ መጽሐፍ ውስጥ ለማቅረብ የምንሞክረው። የጓጓለት ዴሞክራሲና ነጻነት ቀርቶ በምትኩ ሽብርና ሞት እነሆ ስለተባለ ሕዝብ አሳዛኝ ታሪክ ነው የምናወሳው። ሽብሩ የሕዝብን እምነትና ድጋፍ ለማግኘት የተነሳው መንግስት ይሁነኝ ብሎ አልሞ የተነሳበት የጠረገው ፖሊሲ ነበር። ሽብሩ ያስፈለገበት ምክንያት ፖለቲካዊ ተቃውሞን ለማዳፈን፣ ለትግል የተነሳ ሕዝብን ፍርሃት ረዓድ ውስጥ ለመክተት፣ ፈጥ ብሎ የሚገዛ ግዑዝ ፍጥረት ለማድረግ ይቻል ዘንድ አይነተኛና ቀልጣፋ ውጤት የሚያሳይ ዘዴ ነው ተብሎ ስለታመነበት ነው። የወታደራዊ መንግስትና ጭፍን ኢሰብአዊ ስሜት ህሊናቸውን የሰወረው ባለሟሎች بكالات جنجن بنجر فريق عشمون منو لي قربوت يمي مكروت قطتا يتشمونو منوبت قلبار سيقفف فتو يمي كربو حق إيهونو يكشبرون تبك لنيا تاريك ماوكو يمي ردو بهزب لا يدرسون السكاكي قدية لمقنزب بيتشاسايهون أغريتو بزيكان إيكومال يبا ما يبال يسبس صور النسوس لمن اندى تزفكتشم لمن رداتم شمرنو كزير الام دقمو يتاريك كفتنيا مسوات النتي تكفلبت ود تمكرو يتقبيبت اندى مونو مثال بندي عينت تمساسايهون إيطالي والكولة ميشلو ليلو اتشزبوش عينت انيا مهر بمهون تاريكاتشو بندي عينت صوات ومكرا هنداي كلم مذكر ليهوناتشو سلام بيشلنو بمجر الشام يهن تاريك يمن نواساو لكي يشبرو سلباهون ولو الدقوتو لموتوتو هلو سنبرون لتشكموتو بواني بيتم لمك جنيوتو مسوات النتاتشو اندال ترسا كلب لمجلسنو بعواشنا باسبة فري لتقدلت لعباد دروش كتقدمو تواكي قتم يمك كتلتن سننيوش الزلاي يستاو سوال يدمن تنفالو ينغوط قوان شهاد براكنو يفاجان يلعباد موت بابي لي طولا تدرسو بسجي قبر مدين دبتراو كتترقمو عند تولد لممتر كي يشبر بيتيبيا كميلو مسعف يتقيني
مترو بلسو يكبرو يدرجات دفاري تاترو يمواي درو يشلماو كهن يتلمز مفترو يتو تقاب الزو بدر يتسترو فالزار عالجشا زاري مال تغرو دم تمان شومتل شهوب اغوار الفلساني بالله تشعفي قرابي ولا جناس لكشت للجن قصافي شو الشن يرد عند تولد جابدي يئسر طاق عدري خدع الدرق قصافي قلو مد الموقف بزع الحلافي زرم يقر الشاز ركاش الدار والتاكون يفج نسقوك النابوية عسكرين يشتع وطوغريا يسو مصفر عريا يسيو العريا يدي عبدوش والدم يتلمز عمصايا او نسو يوتان مجم مايكبر هزي ولايتي والمجع لسهايكر زارين بايبر بالله بابريت التوتر انا يو يهونال بتصفر كوكونا عنتم ست السفر
Oh, thank you.
የማን ልጅ መሰለ? የተንተከተከው ደሙ ዘሩን ቆጥሮ የማን ልጅ መሰለ? ደንቆሮ ወያኔ ድፈነው ጆሮህን ድሮም መስሚያ የለ። የሎሬት ጸጋዬ ጃጋማ ኬሎ የኢትዮጵያዊነቱን አርማ ካስማ ተክሎ የሚያርበደብድህ ያሳጣህ መኝታ የቢሾፍቱ ልጅ ነው የአዲስ አበባው ልጅ ነው የደቡቡ ጀግና ሀዲያ ከምባታ የወልቂጤ ልጅ ነው ሲዳማው ላይታ የከፋነው ልጁ ደሙ የጀግና ሰው የሰላሌ ልጅ ነው የአርሲ የሐረሬው ጀግናው ያምቦ ልጅ ነው የወለጋ ሰው የጋምቤላ ልጅ ነው ተኩሶ አይስቴው የኢትዮጵያ ልጅ ነው ግንባር አያስቴው የሸዋ ጀግና ነው ያበበ አረጋይ አራሽና አምራቹ አርበኛ ታጋይ የወሎ ጎምላላ የቦረና ልጅ ነው እንኳንስ ለራሱ ለሌላም ይተርፈው የሰቆጣ ልጅ ነው ያገው አጋመሾህ አፍገደፉን አጥሮ መሸሻም ያሳጣ የኢትዮጵያ ልጅ ነው በስሟ የማለ በሰንደቋ ራሱን የተጠቀለለ የጀግና ነው ደሙ የሚንተከተከው ይሄ ነው ወጣቱ አሻፈረኝ ያለው የከፋ ጀግና ነው የአባ ጭፋር ልጅ ለኢትዮጵያዊነቱ አይሻም ማስረጅ ከረፈፍ ወያኔ ከቶ አይሆንልህም መኖር ወጣት ገሎ መሸጥ መለወጡ ዶላር ተቀብሎ ኢትዮጵያን ሸንሽኖ ሕዝቧንም ከፋፍሎ ገደልኩት ያልከው ሕዝብ ጨረስኩት ያልከው ሕዝብ በልጅ ልጅ ሲመጣ ተሐድሶ አድርጎ እንደገና ሲያብብ አትፈራ ምን ታደርግ አትደነግጥ መቀመጥ አይቻል ወይ ሸሽቶ መሮጥ መንገድህ አንድ ነው ታጥሯል በዙሪያው አማራጭ የለህም አስረክብ ስልጣኑን ለጨፈጨፍከው በነመለስ ቅዠት ተጠናግሮ መክረም ለነ ኃይለ ማርያም ለወያኔ አልበጀም ግብር የበላህ ሁሉ ተዋዝተህ ከመሞት ከሕዝብ ጋር ቆመህ ለወገን ተሟገት የሚሞተው ሕፃን የምትሞተው ወጣት የሌላ አይደለችም የኢትዮጵያ ልጅ ናት ደሟን የሚበቀል ደመላሽ ሰው ያላት ይጠፋሳል እንጂ አሳቢው ጠላትህ ኢትዮጵያ ትጠፋም አስራት እንዳሉት የገሞራው ትዝብት በረከተ መርገምት የደብተራው ራእይ ሐቀኛ ትንቢት ትግል ሞት አልቀረም ያን ጊዜ እንዳሉት ያብባል ያሽታል አልፎ ዘመናት ድል ለኢትዮጵያ ሕዝብ።